የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ አርብ ሐምሌ 26 2011 ዓ.ም ምረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
ለውጡን የሚመራው ስብስብ ለሰብአዊ መብት ላይ ያለው አቋም አልተቀየረም ሲል ጠቅላይ ሚኒስትር አብይ አህመድ ተናገሩ።
ድምጾች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመለከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃም የሚደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም።
ዘከባለን። በሌላ ዘገባችን ደግሞ ቻይና ለኢትዮጵያ የሰብአዊ እርዳታ የሚውል 9000 ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጠች።
2019 እንደተፈቀደው በወጣ የሰብአዊ ድጋፍ ስነላለ ተመለከተው በመላ ሀገራችን ለሚገኙ በድርቅ አደጋ በጎርፍና እንደዚህ በመፈናቀል ጉዳት ለደረሰባቸው ዜጎቻችን በየሰብአዊ ድጋፍ እርዳታ አካተደርጎ የሚቀርብ ነው።
የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳን የሰማችኋቸው በዝርዝር ዘገባው እንመለስበታለን።
ሌሎች ለምሽቱ ያሰናዳናቸው ዝግጅቶችም አሉን። ፕሮግራሙን በመምራት እኔ ጽዮን ግርማና
ኤደን ገረመው አብረናችሁን ቆያለን።
በቅድሚያ የኢትዮጵያ ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስተማችሁ። ለዜናው ኤደን አብራችሁት ቆያለች።
ከዜናው ጋር ተመልሼ መጥቻለሁ። የዩናይትድ ስቴትስ የበሽታዎች ቁጥጥርና የመከላከል ማዕከል ኢቦላ ቫይረስ ተጠቂዎች ወዳሉባት የኮንጎ ዲሞክራሲያዊት ሪፐብሊክ የድንበር ከተማ 12 አባላቱን ላከ። በሀገሪቱ ከተቀሰቀሰ ትላንት አሙስ አንድ ዓመት የሞላው የኢቦላ ወረርሽኝ እስካሁን 1800 የሚበልጡ ሰዎችን ገድሏል። በኮንጎ ሰሜን ምስራቃዊ ክፍለ ግዛት ድንበር አካባቢ ያለው ግጭት በሚያሰጋ ሁኔታ ረገብ ካለ ተጨማሪ ባለሙያዎችን እንልካለን ሲል ሲዲሲ አስታውቋል። 12ቱ የዩናይትድ ስቴትስ የበሽታ ቁጥጥር ማዕከል አባላት ከሩዋንዳ ዳጋ የምታወሰነው ዋና የመተላለፊያ ከተማ ወደ ጎማ ይጓዛሉ። ከተማዋ 3ኛ የኢቦላ ቫይረስ ታማሚ መገኘቱን ትላንትና አስታውቃለች። የአልቃይዳው መስራች ኡሳማ ቢንላደን ወንድ ልጅ የሽብርተኛ መረቡ መሪነት ወራሽ እንደሆነ የሚነገረው ሀምዛ ቢንላደን ተገድሏል የሚሉ ዘገቦች ቢኖሩም የዩናይትድ ስቴትስ ባለስልጣናት የኡሳማ ቢንላደን ልጅ ባለፉት 2 ዓመታት ውስጥ በዩናይትድ ስቴትስ በታገዘ እርምጃ ተገድሏል ያለውን ዘገባ ለማረጋገጥ ፈቃደኛ ሳይሆኑ ቀርቷል። ዓለም አቀፉ ሽብርተኛ መረብ ለዩናይትድ ስቴትስ ደህንነት አስጊነቱ አሁንም እንዳለ ነው ሲሉ የዩናይትድ ስቴትስ ባለስልጣናት እያስጠነቀቁ ናቸው። ሀምዛ ቢንላደን ቢኖርም ቢሞትም አልቃይዳ ሊናቅ አይገባም እያሉ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብርተኛ እንቅስቃሴ አስተባባሪ አምባሳደር ኔታን ሴልስ በአሁኑ ወቅት እንደምንመለከተው አልቃይዳ አሁንም እንደበፊቱ ጠንካራ ነው ማለታቸው ታውቋል። ቀጣዩም ዘገባ ከዚሁ ከአሜሪካ ነው። ዩናይትድ ስቴትስ ከቀድሞ የሶቪየት ህብረት ጋር ከተፈራረመች የባለ መካከለኛ ርቀት ኒውክሌር ኃይሎች ስምምነት በዛሬ ዕለት መውጣቷ ተገለጸ። ዩናይትድ ስቴትስ እርምጃውን የወሰደችው ሩሲያ አዳዲሶቹ ሚሳይሎቿን ለማስወገድ ፈቃደኛ አለመሆኗን ተከትሎ የራሷን በሚሳይል ተወንጫፊ ፈንጂ በማምረቷ መሆኑ ተገልጿል። የሩሲያ አድራጎት ሁሉን የሚጥስ መሆኑን የሰሜን አትላንቲክ ሀገሮች የቃል ኪዳን ድርጅት ኔቶም ተናግሯል። ሩሲያ ሚሳይሎቹን ሙሉ በሙሉ በሚረጋገጥ መልኩ ለማውደም ፍቃደኛ ሳትሆን በመቅረቷ ለውሉ መፍረስ ብቸኛ ተጠያቂ ያደርጋታል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ተናግረዋል። አድማጮች፣ ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀጣይ ጋቢና ፕሮግራሞቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያ መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። ለውጡ ነው የሚመራው ስብስብ በሰብአዊ መብት ላይ ያለው አቋም አልተቀየረም ሲል ጠቅላይ ሚኒስትር አብይ አህመድ ሲሉ ተናገሩ። መንግስታቸው የሰኔ 15ቱን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን እየሰራ ነው በሚል ከአንዳንድ ወገኖች የሚነሱ ነቀፋዎችን ድምጾች እንዲከፈት የወሰነው መንግስት ነው በማለት አጣጥለዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ለጋዜጠኞች የሰጡትን መግለጫ የተከታተለው እስከ እስክንድር ፍሬው ተከታዩን ዘገባ አድርሶናል።
የጠቅላይ ሚኒስትር አብይ አህመድ መግለጫ የተለያዩ ወቅታዊ ጉዳዮችን ያብራሩበት በመንግስታቸው ላይ ለሚሰነዘሩ ወቀሳዎችም ምላሽ ሰጥቶበት ነው። ሰኔ 15 በባህር ዳርና በአዲስ አበባ ከተፈጸሙ ግድያዎች በኋላም የመጀመሪያው ነው የዛሬው ጋዜጣዊ መግለጫ። መንግስት የሰኔ 15ን ተጠርጣሪዎች ከመያዝ ጎን ለጎን ድምጾችን ለማፈን ይሰራል በሚል ከአንዳንድ ወገኖች የሚሰነዘሩ ትችቶችን የተመለከተው ከቀረቡላቸው ጥያቄዎች አንዱ ነው። ጠቅላይ ሚኒስትሩ ከአሜሪካ ድምጽ ለቀረበው ለዚህ ጥያቄ በሰጡት ምላሽ ትችቶቹ እውነታውን እንደማያንጸባርቁ ተናግረዋል።
ሰኔ 15 ተጠርጣሪዎች እና እሱን ተስተካክሎ ድምጾች ለማፈን እየተጠቀመበት ነው መንግስት የሚል ክሶች ይሰማሉ ተባለው ድምጾች እንዲከፈቱ የወሰነው መንግስት ነው። ድምጾች መታፈን የለባቸውም የሚል ጽኑ አቋም ያመለከተው መንግስት ነው። እስረኞች የፈታው መንግስት ነው። ጃም ይደረጉ ሚዲያዎች የለቀቀው መንግስት ነው። ስለዚህ ድምጾች እንዲታፈኑ ፍላጎት የለም። ድምጾች ቢታፈኑ ኖሮ ኢትዮጵያ ውስጥ ስልክ ያለ ሁሉ ጋዜጠኛ ባልሆነ ነበር። ድምጾች ስለማይታፈኑ ነው ሙያው ያለው ሙያው የሌለው ጋዜጠኛ ሆኖ ተንታኝ ሆኖ በሁሉም አውዶች እንዳሻው የሚናገረው። ለዚህ ማፈን ፍላጎት እንብዛም የለም።
ለውጡን እየመረ ያለው አካል ከተናንት እስከዛሬ ያለው አቋም ተመሳሳይ መሆኑን መጠቆሙት
ሰባይ መብት አያያዝ ጋር ተያይዞ አዲስ ነገር የለም። ሰባይ መብት አያያዝ ጋር ምንም ከነበረን አቋም የተዛነፈ የተለየ ነገር እየተካሄደ አይደለም። አሁንም ጭለማ ቤት የለም። አሁንም ጥፍር አይነቀልም። አሁንም ሰው አይገረፍም። በህግ አግባብ ይያዛል። በህግ አግባብ ይፈታል። ሰባይ መብት ላይ የጀመርነው የዲሞክራሲ አውድ የማስፋት ነገር ከማስፋትና ከማዘመን ውጪ ወደ ኋላ የተመለሰ ነገር እና ብንፈትሸው የሚያስብል ነገር የለም።
የሰኔ 15ቱ ክስተት እጅግ አደገኛ እንደነበር ያስታወሱት ጠቅላይ ሚኒስትር አብይ አህመድ እንደ ቀላል ድርጊት ሊታይ እንደማይገባውም ተናግረዋል። የጀመርነውን የዲሞክራሲ ጉዞ ወደ ኋላ ለመመለስና መንግስት እንብዛም ያልተለማመደውን ዲሞክራሲ ጥሎ ወደ ነበረበት እንዲሄድ በር የሚከፍት በማለት ነው ያንን ክስተት የገለጹት። እንደ ቀላል ድርጊት የሚታይ አይደለም። ኢትዮጵያውያንም በዚያው ልክ መገንዘብ ይኖርባቸዋል ብለዋል። ሰኔ 15 የሆነው ነገር መክሸፍ ባይችልና በታቀደው መሰረት በርካታ ሰዎች ላይ ግድያው ቢከናወን ኖሮ ከፍተኛ መጫረስ ሊያስከትል ይችል ነበር በማለትም አክለዋል። ባጭሩ በመቀጨቱና ባለመሳካቱ ሰዎች አቅልለው ሊያዩት እንደማይገባም ነው ጠቅላይ ሚኒስትሩ ያሳሰቡት። መንግስታቸው እየወሰደ ያለው እርምጃ ግን የተመጣጠነ መሆኑን ገልጸዋል። የሚከተለውን አገር አቀፍ ምርጫ በተመለከተ ፓርቲያቸው ኢህአዴግ ያዘውን አቋም ማብራርተዋል ጠቅላይ ሚኒስትሩ። ከዚህ አንጻር የኢህአዴግ ስራ አስፈጻሚ ኮሚቴ ባካሄደው ስብሰባ ምርጫው ጊዜውን ጠብቆ መካሄድ እንዳለበት ከጋራ መግባባት ላይ መድረሱን አስተውሏል። ምርጫውን የማራዘምና አለማራዘም ጉዳይ በገዢው ፓርቲ ብቻ ሊወሰን እንደማይችል ገና አመልክተዋል።
ለዚህ ብለን ህገ መንግስት ወደ ማሻሻል የራስን የፓርላማ ቆይታ ወደ ማራዘም ከመሄድ በወቅቱ ብናረግ ይሻላል የሚል ሐሳብ ኢህአዴግ በጥቅሉ የነበረው ሐሳብ ልዩነት ያለን እንደ ከዚህ ቀደሙ ምርጫው ይካሄዳል ወይም አይካሄድም ብሎ ኢህአዴግ አይወስንም። እንደ ፓርቲ እኛ ምርጫው በጊዜው ቢደረግ ብለን በበጀትም በድጋፍም ከምርጫ ቦርድ ጎን በመቆም ስራችን እየሰራን ነው። ለምርጫም እየተዘጋጀን ነው። ነገር ግን የተለያየ ሐሳብ ያላቸው ፓርቲዎች በምርጫ ቦርድ በጋራ በጥምር በመንገናኝበት መድረክ አጀንዳው ተይዞ ሐሳቡ ኢንተርቴን መደረግ አለበት። ያ ከሆነ ፕሮሰሱን ውጤቱንም ያሳምረዋል። ይሁን ህገ መንግስታዊ ነው መደረግ አለበት ብለን ብዙዎች ሳይቀበሉት እንዲደረግ ብንወስን ከውይይቶች ብንወስን ፕሮሰሱን ያበላሽብናል። እንቁላል ሁለት ጊዜ ልደቱ ይባላል። አንድም ዶሮ አንድም እንቁላል ስትል አለያም ጫጩቱ ሲጣል ምርጫ ምረት ልደት ነው ያለው። አንዱም ፕሮሰሱ ነው፣ ሁለተኛም አውትካሙ ነው። ፕሮሰስ ተበላሽቶ አውትካም ይስተካከል አይችልም። ፕሮሰሱ አሳማኝ፣ ሁሉም የሚቀበለው፣ ነፃ፣ ዴሞክራሲያዊ ቢያንስ መራጩ ህዝብ የኔ ድምጽ አልተጭበረበረም ብሎ የሚያምንበት ከሆነና ከምርጫ በኋላ በምርጫ ምክንያት ሰው የማይሞት ሰው የማይቆስል ከሆነ ምርጫው ስኬታማ ዲሞክራሲን ያመጣ ያስፈልጋል ላድርግ ብሎ ከወሰነ ህዝቡ ማድረግ ይችላል።
ጠቅላይ ሚኒስትር አብይ አህመድ በጽፈት ቤታቸው በሰጡት መግለጫ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ኪነ ጥበብ የማህበረሰብ ታሪክ የዕለት ተዕለት ህይወት ይገለጽበታል። ሰላም ኢትዮጵያ ላለፉት 17 ዓመታት በኢትዮጵያ ውስጥ የጥበብ ስራዎችን በማዘጋጀትና ወጥነት ከያንያን በወጥነት ከያንያን ሳሰለጥን የቆየ ድርጅት ነው። ባለፈው ሳምንት ይሄው ሰላም ኢትዮጵያ ውስጥ በአምስት ክልሎች በመዞር በኪነ ጥበቡ ዘርፍ ላሉ ጀማሪ ከያንያን ባህል ጥርጊያውን ይከፍታል በሚል ቃል ስልጠና ሲሰጥ ቆይቷል። ኤደን ገረመው ከፕሮግራሙ አዘጋጆች ተሳታፊዎችና ከአሰልጣኞቻቸው ጋር ቆይታ አድርጋለች።
ለዘመናት ሰዎች አስተሳሰባቸውን፣ የህይወት ፍልስፍናቸውን፣ አለባበሳቸውን፣ አመጋገባቸውን ከሌሎች ጋር አንድ የሚያደርጓቸውንም ሆነ የሚለዩዋቸውን ነገሮች በባህል ስም ይዘው ለትውልድ እያወረሱ ኖረዋል። በዚህ የውርስ ሂደት ውስጥ ታዲያ ኪነ ጥበብ ትልቁን ድርሻ ትወስዳለች። ሙዚቃ፣ ስዕል፣ ስነ ጽሁፍ፣ ውዝዋዜ እንዲሁም ሌሎች የጥበብ ዘርፎች የአንድን ማህበረሰብ መገለጫዎችን አውጥተው ያሳያሉ። ኪነ ጥበብ በዚህ ብቻ ሳትበገር እንደ ከያኒው ፍላጎትና ብቃት ማህበራዊ ችግሮችንም በሳቅ በጨዋታ እያዋዘች በማቅረብ መልዕክት ታደርሳለች። ታዲያ ባለፉት ሳምንታት ሰላም ኢትዮጵያ ባህል ጥርጊያውን ይመራል ወይም ይጠርጋል በሚል ርዕስ ኪነ ጥበብ እንዴት ባህልና ማህበራዊ ችግሮችን አካታ በማዋዛት በማቅረብ ወደ መፍትሄ ታደርሳለች በሚል ከአምስት የተለያዩ ክልሎች ለተውጣጡ ጀማሪ ከያንያን ስልጠና ሰጥተው ነበር። ስለ ስልጠናው አላማና ሐሳብ የሰላም ኢትዮጵያ ፕሮግራም ኃላፊ አቶ ሲሳይ መንግስቴ እንዲህ ይሉናል።
ባህል ጥርጊያውን ይመራል በካልቸው ወይም ፕሮጀክታለን አጠቃላይ ወደ 200 የሚጠጉ ወጣቶች ሰልጥነዋል። የክልል ዋና ዋና ከተሞች ላይ መቀሌ፣ ባህርዳር፣ ሻሸመኔ፣ ናዝሬት እና አዲስ አበባ እንዲሁም ሐዋሳ ስልጠና ተሰጥተዋል። ሀሳቡ ምንድነው? ልጆቹን የባህል ዘርፎች ላይ በተለይ ሙዚቃን፣ ሰርከስን፣ ፊልምን እና ሚዲያ ካልቸር ጋር የሚያያዙ የሚዲያ ዘርፎች በጥበባቸው ውስጥ አስተማሪ የሆኑ ጉዳዮችን እንዴት ማስገባት ይቻላል የሚል ለምሳሌ ሴቶችን ጉዳይ ብታነሽልኝ ሴቶችን እንዲማሩ ሴቶች ትምህርትን በጤና በብዙ መልኩ ተሳታፊ እንዲሆኑ ማድረግ ያስፈልግ ስነ ጥበብ ብዙ ነገር ነው ሊያግዝ ይችላል ነው ስልጠና እንዲሰጡ ነው ያደረግነው።
አዲስ አበባ ላይ በስልጠና አስተክችን ተሌ ነው ምናገኘ ጠይቂያት ነበር።
ስልጠናው በጣም ጥሩ እና ስነ ጥበባት ሁሉ ስራ መነሻው ባህል እንደሆነ የፈጠራውንም ስራ ላይ ተንሰርቼ ስራዎችን እንዴት መስራት እንደምችል ያየበዎቹንም ስሰራ ደግሞ አንድ ብቻዬ ሁኜ ከላቅ ቤታ እንዳለው ያየውበትና ትልቅ እውቀት እንገኘውበት የስልጣ ነበር።
ተሾምና እና አስተሞ
የዳማ ልጆች ሜካፕ ላሉት ደራሲን ሙዚቃ ውስጥም ፊልም አንድ ላይ 30 ልጆች ነበር የዳማ ልጆች የተሰጠን ነው። አሪፍ ጊዜ ነበር። ሰላም ላይ ስጠን ስልጠና በተለይ ባህል ላይ ነው። ብዙ ነገሮች አግኝተናል። ባህል ላይ የምንሰራው ነገር አንድ ደራሲ ፊልም የምጽፎ ሰው ወይም ደግሞ የምሰራው ሰው መጀመሪያ ባህሉን ማወቅ አለበት። እኛ ከዚህ በፊት በምናውቀው ባህል ሲባል ያው ማንነትን የምንገልጽበት ብለን ነው በዚህ በአንድ የምንገልጸው። አሁን ግን ውስጥ ገብተን በብዙ አንግል አይተን ተፈጥሮና ወይም ደግሞ ባህልና ተፈጥሮ እንደ ያን ባህልና ደግሞ ባህል ከአንድ ባህል ጋር እንዴት ነው የሚወራረሱ የሚባል ነገር ባህል ነው ስልጠና ይወሰድ ነው።
የእነዚህ ወጣቶች አሰልጣኝ ሆነው በአምስቱም ክልሎች የዞሩት የአዲስ አበባ ዩኒቨርሲቲ የቲያትር ጥበባት ትምህርት ቤት መምህር ይሸቱ ስልጠናው አላማና
በሳፈትሩት ባልንገድ የሚፈጠራል ለውጥ የሚል ርዕስ ሰጠሁት እና ስልጠና ሰጠሁት። ለእኔ ፐርሰናሊ ማምነው ነገር ምንድን ነው? ኪነ ጥበብ መጀመሪያ የሚያክመው የኪነ ጥበብ ባለሙያ በኋላ ነው ካልሱና የሚጠራ ያለበት ባህል ኦሪንቴሽን ግን ያስፈልገዋል። እኔ አሁን ያየሁት ነገር እንዳልኩሽ እንደ መዳ እንደ መነሽ እኔ ትልቅ መዳኛ እኔ ምን ብዬ ነው ማምነው ኢትዮጵያ ውስጥ ችግር አለ። እንደዛ ምን ሆኑ እኛ በሀገራችን ተስፋ እንቆርጥ። አዲስ ቀን ይመጣል፣ አዲስ ተስፋ ይመጣል። አዲሱን ተስፋ ደግሞ የሚያመጣው ባይዘው ፖለቲካ ብቻ ነው ብያለሁ። ምን እኛ ሀገር ኪነ ጥበብ ነው። ምክንያቱም ኪነ ጥበብ ድንበር ስለሌለው ኪነ ጥበብ ድንበርን መሻገር ስለሚችል ኪነ ጥበብ ሰውን ወደ ሰብአዊነት ስለሚያሻግር እነዚህ ልጆች ካፓሲቲ ማድረግ ያስፈልጋል። ምክንያቱም ለምን መሰለሽ አይሽ አሁን ለምሳሌ አብሮ መኖር ሰላማዊ ኑሮ ማለት ምን ማለት ነው የሚለውን በራሳቸው ቋንቋ እንዲተረጉሙት በየክልሉ ይሄድ ልጆችን ማሰልጠን ማብቃት መቻል
መምህር ተቃለለ ከያንያን እንደዚህ አይነት ስልጠና በተለይም ሌሎች ለእንከረምብ ችግሩን ከመሰረቱ ቅረፍ እንችላለን። ወጥቶች ይህን መሰል ስልጠና ማግኘታቸው የማህበረሰብ ችግሮችን ከመቅረፍ በዘለለ ሰብአዊነት የሚኖራቸውና እንደ ማህበረሰብም
እርስ የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን ፕሮግራም ኤደን ላጠናቀርሽው ዘገባ እናመሰግናለን። አሁን ደግሞ ወደ ተከታዩ ዘገባ እናልፋለን። የጋቢና ስፖርት ነው። ስፖርተኛ ሰኛል ፕሮግራም
ነው። እንግዲህ መቀሌ ላይ መቀመጫውን ያደረገ ኢትዮሳይ ሰኛል ሀገር ገብኞች ከነብስክሌታቸው መጥተው የኢትዮጵያን ታሪኮች እንዲብሎም ወጣት የስፖርት ተሳታፊዎችን እንዲያግዙ የሚያደርግ ጥረት ተጀምሯል። የድርጅቱ የኢትዮጵያ እንቅስቃሴ ኃላፊ አቶ ሳናት አጥተው ይደመጡ።
በቀጥታ ላይ የኢትዮ ሳይክሊንግ ሆሊዴይስ ባልደረቦች ብስክሌቶቻቸውን ተሸክመው አራቋርጠው የሚመጡ እንግዶችን ይጠብቃሉ። ህዳር ላይ እንግዶቹ 300 ኪሎ ሜትር የሚላገትና ቁልቁለት በጋራ ይጋልባሉ።
ኤበረው እዚህ ትግራይ ውስጥ ነው ለተጀምሮ የመጀመሪያ ቀን አዲግራት ያበቃ ዘኔ ኦር አይ ነጎቲቫን ጎንደር ኪክ ላይ ደግሞ ከሱም አብያዲ
አቶ ሜላብራ ለዘመጋቢት ላይ በይፋ የተቋቋመ ድርጅት ነው። የድርጅቱ ጠንሳሽ በብስክሌት ስፖርት ዓለም ትልቅ ስም ያለው ቱር ዴ ፍራንስን ጨምረው በተለያዩ ዓለም አቀፍ መድረኮች ኢትዮጵያን ወክሎ የተወዳደረው ጽጋቡ ገብረ ማርያም ነው። የእንግሊዝ የቀድሞ 10000 ሜትር የኦሎምፒክ ሯጭና ታላቁ የኢትዮጵያ ሯጭን በመሰሉ ስፖርታዊ ክንውኖች በአመራርነት ያገለገለው ሪቻርድ ኒሮርካር ደግሞ የድርጅቱ የውጭ ሀገር አስተዳደር ወኪል ሆኖ ያገለግላል። አቶ ሳሙኤል እንደነገረን አላማው ከመላው ስፖርታዊ ኢትዮጵያ አዲስ እይታ መፍ ከዚህ እንቅስቃሴ የሚገኘው ገቢ 30% ደግሞ ታዳጊዎች የብሎታች የሚያዳብሩበትን መርሃግብር ለመደገፍ ይውላል ብለው ነው።
ከድሮ ጀምሮ የጥጋቡ የነበረ የራሱ ክለብ አቋቁሞ ክለቦች ስለላቸው ወጣቶች ነጥሮ ራሱ አንድ ትልቅ ክለብ ለማቋቋም ነበረ። በአጋጣሚ ሆኖ ሪቻርድ ነው ከባነሳው ሀሳብ ለምን አንጀምረውን ተባለ። የሳይክሊንግ ሆሊዴይስ ጥሩ መሸጥና ፕላስ ደግሞ ህጻናትን የብስክሌት ስፖርት ያላቸው ህጻናትን ከስሩ እንደ ክለብ አቋቁሞ ለማስኬድ ነበር አላማው። አሁን ጨርሰን 6 ህጻናት መርጠን ጨርሰናል። ከነ ሙሉ ፋሲሊታቸው ማለት ነው ምግባቸውንም ክሌት የሚያስፈልገው የብስክሌት ስፖርት ሙሉ እና ሙሉ ካምፕ ተዘጋጅቶ አሁን ልንገባ በእኛ በኩል ያለው ዝግጅት ጨርሰናል።
አቶ ሳሙኤል አብርሃ ድርጅቱ አሁን በትግራይ ክልል ውስጥ ተጀምሮ የሚጠናቀቅ የጋራ ብስክሌት ግቢያ አዘጋጀው ተጀማሪ ጥቅም አንጻር መሆኑን ጠቅሰው መላ ኢትዮጵያን የሚያካልል በርከት ያሉ ከመላው ዓለም የሚመጡ የብስክሌት ግልቢያ አፍቃሪያን የሚሳተፉበት መርሃ ግብር ለማዘጋጀት እንደሚጥር ነግረውናል።
እንደጀማሪ ያሰብነው እስከ 20 ሰው ነው። ሀያሶ እዚህ ኢቨንት ላይ ተሳተፈ እንደ ጀማሪ ለኛ በቂ ነው እንላለን። ላይክ አትሊስት 20 ሰዎች መጥተው ማለት ለኛ ትልቅ ፕሮሞት ያደርጋሉ ለኔክስት ለሚቀጥለው አመት ኢቨንት።
የብስክሌት ስፖርት ኢትዮጵያን በዓለም የስፖርት መድረኮች ከተሳተፉባቸው ቀደም ስፖርቶች አንዱ ነው። ኢትዮጵያ የመጀመሪያ የኦሎምፒክ ተሳትፎዋ በሆነው እንደ አውሮፓውያን አቆጣጠር በ1957 የአውስትራሊያ ሜልቦርን ኦሎምፒክ ላይ ካሳተፈቻቸው 12 ተካከል አንዱ ገረመው ደምቦባ የተሰኙ ብስክሌተኛ እንደነበሩ አይዘነጋም።
ሀብታሙ ስዩምን ለዘገባው እናመሰግናለን። አሁን አድማጮች የዘጋቢዎቻችን መስኮት ዘገባ የሚቀርብበት ሰዓት ላይ ነው ያለነው። ለዛሬ ወደ አዳማ ዘጋቢያችን ነው የምንሻገረው። ሳይለይ እርዳታ የሚውል 9000 ሜትሪክ ቶን ስንዴና ሩዝ አስቸኳይ የምግብ እርዳታ ሰጥታለች። እርዳታው በተለያዩ ምክንያቶች ከቀያቸው ለተፈናቀሉና በኤሊኖ የአየር ንብረት መቃወስ ምክንያት ድርቅ በተከሰተባቸው አካባቢዎች ለሚኖሩ የህብረተሰቡ ክፍሎች የሚውል ነው ተብሏል ብሎናል ዘጋቢያችን ሙክታር ጀማል በተከታዩ አጠር ያለ ዘገባ።
ቻይና የለገሰችው የ7408 ሜትሪክ ቶን ስንዴና 509 ሜትሪክ ቶን ሩዝ በኢትዮጵያ ለተከሰተው የሰብአዊ ቀውስ እርዳታ የሚውል እንደሆነ ተገልጿል። እርዳታው በገንዘብ ሲሰላ ከ206 ሚሊዮን ብር ወይም ከ7 ሚሊዮን የአሜሪካን ዶላር እንደሚያወጣም ተገምቷል። በኢትዮጵያ የቻይና አምባሳደር ታንጂን የምግብ እርዳታውን ለኢትዮጵያ ገንዘብ ሚኒስተር ዴኤታ አቶ አድማሱ ነበበና ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ አስረክበዋል። አቶ ምትኩ እርዳታው በወሳኝ ጊዜ የደረሰ ነው ብለውታል።
ለምድር ወቅታዊ የምንለው እንደምታውቁት ከሁለተኛው የአመቱ አጋማሽ በአብዛኛው አርሶ አደሩ በግብርና ስራ ላይ የሚሰማራበትና የእርዳታ አቅርቦት በሰፊው የሚፈለግበት ወቅት ስለሆነ ይሄ የእርዳታ አቅርቦቱ ሳይቆራረጥ አመቱን በሙሉ በተለየ ቁጥልክ እንዲሄድ የሚያስችል እርዳታ መሆኑ ለየት ያደርገዋል። ሶስተኛው በርዳታ ቅርቦት ረገድ ኢትዮጵያ መንግስት ነው እንግዲህ በአብዛኛው ግንባር ቀደም ኃላፊነት በመውሰድ ከሀገር ውስጥ ገበያዎች እየገዛ እንደዚሁም ከውጭ ሀገርም እየገዛ ያቀረበ የሚገኘው። ስለዚህ ዛሬ ተሰጠው የቻይና መንግስት ድጋፍ ኢትዮጵያ መንግስት እያደረገ ያለውን የእርዳታ ቅርቦት ስራ በበለጠ እንዲጠናከር የሚያደርግና ለዜጎቻችን በታቀደው መሰረት በሚፈለገው መጠንና ወቅት እንዲደርስ ለማድረግ ትልቅ አስተዋጽኦ አለው።
ቻይና ከኢትዮጵያ ጋር አብሮ ለመስራት ቁርጠኛ ናት ያሉት በኢትዮጵያ የቻይና አምባሳደር ታን ጂያን ሀገራቸው ብሮት ጣየማን እርምጃዊ መሆኑን ተናግረዋል። አምባሳደር ታን ጂያን በማከልም ስለ ኢትዮጵያ ብሩህ ተስፋ ይታየኛል ብለዋል።
And I believe you have a bright future. So I'm quite optimistic for the bright future of this great country, Ethiopia.
ብሩህ ተስፋ እንደሚኖረን ተማመናለሁ። ስለዚህ ታላቅ ሀገር ኢትዮጵያ መጻኢ ዕድል ቀና እምነት አለኝ። እንዲሁም ስለ ኢትዮጵያና የቻይና መልካም ትብብር። ሁላችንም ታዳጊ ሀገሮች ነን። ሁሌ ታዳጊ መባል እናፍርበታለን። በጣም እርግጠኛ ነኝ በመተባበር በቅርብ አድገን የህዝቦቻችንን ኑሮ እናሻሽላለን። ኢትዮጵያ ከቻይና ጋር ያላት ግንኙነት ጠንካራ መሆኑን ያስታወሱት ኮሚሽነር ምትኩ ካሳ ኢትዮጵያ በሀገር ውስጥ የሚደረገውን እርዳታ ከ50% በላይ በራሷ እየሸፈነች ትገኛለችም ብለዋል። ኮሚሽነር ምትኩ በማከልም የቻይና ሰብአዊ እርዳታ የሚውለው በግጭት ምክንያት ከመኖሪያቸው ለተፈናቀሉ ወገኖች እና በድርቅ ለተጎዱ የሚደርስ መሆኑንም ተናግረዋል።
ስለዚህ ዛሬ ንክክል ያደረግነው እርዳታ የ2019 እንደ አውሮፓ አቆጣጠር ለሰብአዊ ድጋፍ ያደረግነው ቁጥር አለ 8.3 በሱ መሰረት ድጋፍ የተደረገ ነው። የድጋፍ በ 2019 እንደ አውሮፓ አቆጣጠር በወጣው ሰብአዊ ድጋፍ ስነላለ ተመለከተው በመላ ሀገራችን ለሚገኙ በድርቅ አደጋ በጎርፍና እንደዚሁ በመፈናቀል ጉዳት ለደረሰባቸው ዜጎቻችን በሰብአዊ ድጋፍ እርዳታ ካልተደርጎ የሚቀርብ ነው።
የእርዳታው ስምምነት በኢትዮጵያ ገንዘብ ሚኒስትር ዴኤታ አቶ አድማሱ ነበና በኢትዮጵያ የቻይና አምባሳደር ታን ጂያን መካከል ነው የተፈረመው። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። አድማጮች አሁን የምናልፈው ከዛሬ 2 ዓመት ተኩል በፊት በዚህ በጋቢና ቪኦኤ ፕሮግራም በስፋት ወደ አስደመጥናችሁ አንድ ፕሮግራም ነው የምናልፈው። ለማስታወሻ አጠር አድርገን ያንን ፕሮግራም እናሰማችሁና ዛሬ ምን ሆነ የሚለውን ባጭሩ ልነግራችኋለን። ገሊላ ሰለሞን የተባለች አንድ ተማሪ ሆቴል ምግቦች ታግዝ ወደ ትምህርት ቤት አናቀቁት ያሰማናችሁ ታሪክ ነበር።
እናቴም አባቴም አላቃት ማዘር እኔን ወልዳኝ ምግብ እንደወለደች ማለት ነው።
እዚህ አባትሽ ማን እንደሆነ አታውቂም?
ሞቷል። እሱም 3 ዓመት ሊሆን ነው የሞተው እና ሁለቱንም አላቃቸው።
እና ማን አሳደገሽ?
ሰዎች ጎረቤቶች ነበሩ ይረዱኝ ነበር። ከአንድ ቤት ስትደርጉ ነበር። ያው ከልጅነቴ ደግሞ የሰው ቤት መጥረግ መላላት ልታያስ ነው።
እና አሁን የት ነው ያለሽው?
አሁን ወደ ጓደኛዬ አለች አንድ አብራኝ የተማረች ማለት ነው። ከስምንት ያክፍል የእሷ ቤተሰቦች ጋር ነው የምኖረው። ግን ያው በዚህ ላይ ብዙ ጭንቀት አለብኝ። ጭንቀቶችን ለማንም ስለማላቀፍ ስለሚያመኙን ትንሽ ግራ ይገባኛል። ለዛም
ምንድን ነው ጭንቀትሽ?
እኔ በህይወት የሚጨነቀው ለትምህርቴና ለወደፊት ለመሆነው ነገር ነው እንጂ ለጊዜያዊ ነገር ብዙ ትኩረት አልሰጠ።
ምንድን ነው በትምህርትሽ የሚያስጨንቅሽ? ምንድን ነው?
አሁን ባለፈው ዓመት ነበር ማትሪክ መስጠት ማለት ነው።
10ኛ ክፍል?
እሺ። በጣም በችግር ነበር የተማርኩት ከአንድ ሳስብ ማለት ነው። እውነቴን ነው የምልሽ፣ ቁርሴን ብበላ ምሳዬን አልበላም። እንደዛ እየሰማሁ ሆስፒታል እየገባሁ 3 ቀን ሁላ ምግብ ሳልበላ በ4ኛው በልቼ የሆነ እንቁላል የሚመስል ነገር ሁላ እያስመለሰኝ ነበር ሁላ በጣም ያመኛለት ይላውን ድረስ ጨጓራ በሽተኛ ነኝ ታውቂያለሽ። እና ብቻ ይደብራል ነገሮች እንዳለ ማለት ነው።
እሺ፣ እንደሱ ሆነሽ ትምህርትሽን እየተማርሽ ነው?
አዎ፣ እንደዛም ሆኖ እየተማርኩ ነው። ብዙ ደግሞ አሁን የምጠለልበት ቤት ማለት ነው፣ እኔ ከምማርበት ኮሌጁ የደርሶ መልስ በታክሲ ነው የምትሄጂው። እውነቴን ነው የምልሽ፣ እኔ ማንም የታክሲ አይሰጠኝም። ተስፋ ነው የሚሰጠኝ። ተስፋ የታክሲ ከሰጠኝ ከ10 ሰዓት ነው የምንማረው ቀኑን ሙሉ ማለት ነው። ምግብ ስለማላገኝ እዛ ትምህርት ቤት ጓሮ ግቢ ውስጥ ቁጭ ብዬ ውዬ ላይብራሪ ውስጥ ቁጭ ብዬ እንደገና 8 ሰዓት ሲሆን የምገባው ልክ 9 ሰዓት ማስታት ለቀቅ እጄ ቤት ካለ እበላለሁ፣ ከሌለ ካልሰጡኝ ዝም ብዬ ትኛል። እንደዛ ነው የምማረው። ሀንዳውቶች አሉ ኮፒ ነው የሚያደርግልኝ ሰው ይቸግረኛል። አሁን ደግሞ የባስ ብሎ አሁን የመጀመሪያው ሴሚስተር ውጤት ተለጥፏል። ግን በቃ አላ ትምህርት ቤቱን ትንሽ አስቸገረኝ። ስኮላር ነበረ ስኮላሩን ዳይሬክተሩ ሊቀበለው አልቻለም።
ለምን?
ትንሽ የበፊቱ ሄዳችን ማለት ነው እንትና ተቀይሯል። አሁን ደግሞ ይሄን አሁን የገባው ሰውዬ በዚህ አመት ምንም አይነት ስኮላር አንሰጥም አለ። ገና የሚቀጥለው አመት ወረቀት ምናምን ታይቶ ተቀበሌ ምናምን አለ። ብቻ ያው ሶሲ እስከሚፈተን ድረስ ይህ ምናምን ይከብዳል። ተገል እስከምገምታቸው በላይ ነው። ደግሞ በዚህ ላይ ማንም አጠገብ የለም። በጣም ተስፋ ቆርጣለሁ። ወንድማለኝ ግን ወንድሜ ታላቂ ነው። እሱም በመከራና በችግር ነው እዛ ጎንደር ካምፓስ የሚማር። በቃ ማንም ምንም የሚለን የለም። ታገልሽ እኔ ቢያንስ እንኳን ቢቸግረኝ ብታመምም ተስፋ ጋር የምመጣው ብዙ ጊዜ ብቻዬን መሆን የምመርጠው። ምክንያቱም ማንም ይህን ችግር የሚረዳኝ የለም። ትምህርት ቤትም ሁሉም የየራሳቸው ነገር አላቸው። ኢንተርኔት ላይም አሳይመንት ሲሰጠን መስራት አልችልም። ምንም ነገር የለኝም፣ ስልክም የለኝም። እንደገና ኮፒ አርግ ይባላል። ያንንም አንዳውቶቹ ማምጣት አልችልም። ግን ውጤት ላይ ቢና ቢኤሲ ነው ማመጣ። ግን በቃ ምንም ማድረግ አልችልም። በአቅሜ በላዩ ነው። በዚህ ሰዓት ምንም ተስፋ የለኝም። እግዚአብሔርን ተስፋ እያደረኩ ነው የምኖር። ይቅርታ ትንሽ ውስጤ ስለሚመጣ ነው። ታውቂያለሽ ብዙ ነገሮችን ስላሳለፍኩ ነው እንዲህ እንዲህ ብዬ ብነግርሽ ማለት ነው። ጀቦል የሚባል ቦታ አለ። እዛ ገብቼ 7 ያክፍል ለመማር እዛ ሰው ቤት ለመጥረግ ነው እንዲህ ሄደው እና ሴት ሰዎቹ አይፈልጉሽም ብለ እውነት የምልሽ ነበረች። ማዛ 4 ሰዓት ላይ
ይህንን ፕሮግራም ካዳመጣችሁ በኋላ በጣም እጅግ በጣም ብዙ አድማጮቻችን እሷንና ሌሎቹን ልጆች ለመርዳት ርብርብ አድርጋችሁ ነበር። ከ300,000 ብር በላይ ወደ ሀረር ልካችሁ ነበረ። ዛሬ ገሊላ ሰለሞን ባደረሰችን መልእክት ትምህርቴን አጠናቅቄያለሁኝ፣ የብቃት ማረጋገጫ ተፈትኜም አልፌያለሁ ብላናለች። እንግዲህ አድማጮች ለዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው ነበርን። ያዘጋጀልን ደግሞ ፕሮግራማችንን ሞክቢል ያሜሮ ነው።
ደህና ደሩ።
un radio sagale americati radio sagale america utata kabega jumaatat galgale ke sa salama walakka jal kabega sa saditti meter bandi kuda sagali vidde mission rat washington dc ra kadabar su saganta fan romo